ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳትና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን።
ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽሕፈት ቤት ኃላፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ይነይ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ 3 ሰዓት 4 ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ
አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋነኝነት ለመረጠው ወይም ለሚመራው ህዝብ ዋስ ከለላ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶን አስከፍቶን ነው አደባባይ እየወጣ ነው።
በተለያዩ የአማራ ክልል ከተሞች በዛሬው ዕለት ከተካሄዱ ሰላማዊ ሰልፎች ከባህር ዳርና ከወልዲያ ከተማ ሰልፈኞች ድምፅ የተወሰደ ነው። በዛሬው ዕለት እዚህ ዋሽንግተን ዲሲ ውስጥ የተካሄደውን ጨምሮ ሰልፈኞቹን ወይም ሰልፎቹን ተከታትለናል። ዘገባዎች አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 19 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ኦድሪየስ ሪገስ ነው። እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች በሀገሪቱ የሕግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከያ ንግግር ዛሬ እያገባደዱ ነው። የቻይና ፕሬዚደንት ሺ ጂንፒንግ ሀገሪቱ ሰይጣን ባሉት ኮሮና ቫይረስ ላይ በምትካሄደው ትግል ታሸንፋለች አሉ። የካሜሩን ፕሬዚደንት ፖል ቢያ ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዞ። አሁን ዜናዎች በዝርዝር። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤ የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ አጽድቋል። ሙልጌታ ጽብሃ ዝርዝር አለው። የሙልጌታ ጽብሃ ሲደርስን እናቀርባለን። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከ12 ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። አማጽያኑ ምርጫ ወታደራዊ ኃይል ጋርም እየተጋጩ ነው። የሀገሪቱ ፕሬዚደንት ፖል ቢያ በበኩላቸው ምርጫው እንደሚካሄድ አስታውቀዋል። ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዋል። በካሜሩን እንግሊዝኛ ተናጋሪ ክልሎች ከአራት ዓመታት በፊት ፈረንሳይኛ ቋንቋና ፈረንሳይኛ ተናጋሪ ባለሥልጣኖች የበላይነት ሰፍኗል የሚል ተቃውሞ ከተቀሰቀሰ አንድ ዓመት በኋላ አማጽያን መሳሪያ ነሱ። ዓላማቸውም አምባዚያ የተባለ እንግሊዝኛ ተናጋሪ ሀገር መመስረት እንደሆነ አስታወቁ። ከዚያን ጊዜ አንስቶ ከሀገሪቱ ወታደራዊ ኃይሎች ጋር በሚግጭት 3000 የሚሆኑ ሰዎች አልቀዋል። ቢያንስ 50000 የሚሆኑ ካሜሩናውያን ወደ ናይጄሪያ እንደተሰደዱ የተባበሩት መንግስታት ድርጅት ጠቁሟል። የምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ባለሥልጣኖች በገለጹት መሰረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት 30 ሰዎች ተገድለዋል። ሰዎቹ ባለፈው ቅዳሜ ሲልጋጂ በተባለ ሶዋሜ ክፍለ ሀገር ላይ በሚገኝ መንደር ላይ በከፈቱት ጥቃት እንደተገደሉ ነው ባለሥልጣኖቹ የተናገሩት። ከጥቂት ቀናት በፊት ደግሞ በሁለት ሌሎች መንደሮች ላይ 32 ሰዎች እንደተገደሉ ታውቋል። በድህነት በዳሸቀችው ቡርኪና ፋሶ ከአራት ዓመታት ወዲህ ከአጎራባች ሀገሮች ማሊና ኒጀር በሚነሱ ታጣቂ ኃይሎች ጥቃት እንደሚከፈትባት ተገልጿል። በጥቃቱም በመቶዎች የሚቆጠሩ ሰዎች እንዳለቁና ከ500,000 በላይ የሚሆኑ ሲቪሎች ከመኖሪያቸው እንደተፈናቀሉ ተዘግቧል። ይህ የሚሆነው ብዙ የፈረንሳይና የዩናይትድ ስቴትስ ኃይሎች በሀገሪቱ በተመደቡበት ወቅት ነው። 13,000 ሰላም ጠባቂዎችን ያቀፈ የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይልም በሀገሪቱ አለ። አድማጮች፣ ዜና የምትተላለፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች በሀገሪቱ የህግ መወሰኛ ምክር ቤት ያካሄዱት የቆየውን የመከራከሪያ ንግግር ዛሬ እያገባደዱ ነው። በፍርዱ ሂደት ወቅት ምስክሮች እንዲቀርቡ ይፈቀድ እንደሆነ ግን ገና አልታወቀም። የዩክራይን ፕሬዚደንት ቮሎዲሚር ዜሌንስኪ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንደሚጀምሩ እስከሚያስታውቁበት ጊዜ ድረስ ለዩክራይን እንዲሰጥ የተመደበው የ391 ዶላር ወታደራዊ እርዳታ እንዳይሰጥ አደርጋለሁ ሲሉ ፕሬዚዳንት ትራምፕ ባለፈው ነሐሴ እንደነገሯቸው ጆን ቦልተን አዲስ በጻፉት መጽሐፍ ማስፈራቸው ተዘግቧል። ቦልተን የቀድሞ ብሔራዊ ጸጥታ አማካሪ ናቸው። ዘጋቢያችን ካትሪን ጂፕሰን ስለ ጉዳዩ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ቦልተን በምስክርነት እንዲቀርቡላቸው ተወተውቱ ቆይተዋል። አሁን ሾልኮ የወጣው የቦልተን መጽሐፍ ቅጂ ላይ ያለው መረጃ ፕሬዝደንቱ በስልጣናቸው ያላግባብ ተጠቅመዋል ያልነውን የሚያረጋግጥልን ነው ያሉ ናቸው። የመወሰኛ ምክር ቤት የአናሳን ዲሞክራቶች መሪው ቸክ ሹመር ምስክሮች መጥራት፣ ሰነዶችን ማስቀረብ አያስፈልግም ለሚለው ቅንጣት ታህል መከራከሪያ እንኳን ቢኖር የሚስተር ቦልተን መጽሐፍ ደምስሶታል ብለዋል። የፕሬዝደንቱ ጠበቆች ለችሎቱ መከላከያቸውን ባሰሙበት በሁለተኛው ቀን ከጆን ቦልተን ተሰማ በተባለው ጉዳይ በተዘዋዋሪ እንጂ በግልጽ አልነኩትም። የዋይት ሀውስ ጠበቃ ጄ ሴኩሎ
እኛ የሚያገባን ሰነድ የያዘ ማስረጃ ነው። በይፋ ፈጽሞ የማያሟላ የግምት አልዋልታ አይመለከተንም።
ፕሬዝደንቱም ጆን ቦልተን የተነገረው አንዲትም ነገር የለም፣ ያን ልነግራችሁ እችላለሁ በማለት ሙሉ በሙሉ ነው ያስተባበሉት። ይሁንና መረጃው በርካታ ዋና ዋና ሪፐብሊካን ሴኔተሮችን ምስክሮች ይጠሩ
I think it's increasingly likely that other Republicans will join those of us who think we should hear from John Bolton.
እንደሚመስለኝ ጆን ቦልተን የሚሉትን መስማት አለብን ወደምንለው የሚመጡ ሪፐብሊካኖች ቁጥር እየጨመረ ይሄዳል። ሌሎች ምስክሮች ሰነዶች ኖራሉ? ያ ሌላ ጉዳይ ነው። በመንግስቷ አቋም የጆን ቦልተን ቦታ ግን ይበልጡን ግልጽ እየሆነ መጥቷል።
ምስክሮች እንዲጠሩ የተያዘው ግፊት በምክር ቤቱ እንዲያልፍ አራት ሪፐብሊካን ሴኔተሮች ከዲሞክራቶቹ በኩል መሰለፍ ይኖርባቸዋል።
የቀድሞው የብሔራዊ ጸጥታ አማካሪ ዩናይትድ ስቴትስ የፍርድ ሚኒስቴር ግን አስተባብሏል። ስለ ጉዳዩ የተደረገው ውይይት አልነበረም። ዋናው አቃቤ ሕግ ፕሬዝዳንቱ ከውጭ ሀገራት መሪዎች ጋር የሚያደርጉትን ንግግር አስመልክቶ ተገቢ አይደለም ያሉበት ጊዜ የለም ብለዋል። ዛሬ በሰጡት መግለጫ የቻይና ፕሬዝዳንት ሺ ጂንፒንግ ዛሬ ሰይጣን ባሉት ኮሮና ቫይረስ ላይ የምታካሄደው ትግል ያሸንፋል ብለዋል። ቻይና ውስጥ በሽታው ተዛምቶ በብዙ ሺህ የሚቆጠሩ ሰዎች ታመዋል። በሌሎች ሀገሮችም እንደተዛመተ ተገልጿል። እስካሁን ባለው ጊዜ 106 ሰዎች መሞታቸው ታውቋል። የቻይናው ፕሬዚደንት ይህን ያሉት ዛሬ ቤዥንግ ውስጥ ከዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ጋር ተገናኝተው በተነጋገሩበት ወቅት መሆኑን የመንግስት የዜና አገልግሎት ጠቅሷል። የቻይና የጤና ጥበቃ ባለሥልጣኖች ዛሬ በገለጹት መሰረት ተጨማሪ 25 ሰዎች በበሽታው ሞተዋል። ቻይና ውስጥ የታመሙት ሰዎች ብዛት 4500 መድረሱ ተረጋግጧል። የደቡብ አፍሪካ ባለሥልጣኖች ኮሮና ቫይረስ በአፍሪካ ቢስፋፋ ለመከላከል ዝግጁ መሆናቸውን አስታወቁ። እስካሁን ባለው ጊዜ ከቻይና የተነሳው በሽታ አፍሪካ መግባቱ የተዘገበ የለም። የደቡብ አፍሪካ የተላላፊ በሽታዎች ብሔራዊ ተቋም ባለሥልጣኖች በጆሃንስበርግ አይሮፕላን ማረፊያ ላይ ጥንቃቄ እያደረጉ ናቸው ብሏል። አድማጮች፣ የምሽቱ ዜና እዚህ ላይ አበቃ።
አዳነችን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙ ዝግጅቶች ያንዱን ለቅምሻ እንበል።
ህመሙ ገና የታመመው ሰው ላይ እየበሰለ ያለ ምልክት እንኳን ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፒሪድ ላይ ያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክት ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው።
ጉዳዩ በፍጥነት በመዛመት ላይ ያለው የኮሮና ቫይረስ የሰማችኋቸው ባለሙያ ደግሞ ፕሮፌሰር ዳውድ ሰይድ ሲራች በዚህ በዩናይትድ ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሞን ይጠይቁ ልዩ ዝግጅት ሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ኢትዮጵያ ውስጥ የኮሮና ቫይረስ እስካሁን ድረስ እንዳልተገኘ ነገር ግን ከውሃን ወደ አዲስ አበባ ተሳፍሮ የመጡ 4 ሰዎችም ከቻይና ለሚመጡ ተጓዦች በተሰናዳ የተለየ ማቆያ ስፍራ ተለይተው እየተጠበቁ ወይም ምርመራ እየተደረገላቸው መሆኑን የጤና ጥበቃ ሚኒስቴር አስታወቀ። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ከፍተኛ ቡድን መቋቋሙንና ወረርሽኙን ለመከላከልም አስፈላጊው ቅድመ ዝግጅት ሙሉ በሙሉ መደረጉን ለአሜሪካ ድምፅ ተናግረዋል። በቻይና ለሚገኙ ኢትዮጵያውያን ተማሪዎችም የምግብና ሌሎች አስፈላጊ ትብብሮችና እርዳታ እንዲደረግላቸው ጤና ጥበቃ ሚኒስቴር በኢትዮጵያ ከቻይና አምባሳደር ጋር ውይይት ማድረጉን ገልጠዋል። ኤደን ገረመው ናት የተከታተለችው።
እንደ አውሮፓውያን አቆጣጠር ከታህሳስ 2019 ዓ.ም ጀምሮ በቻይና ውሃን ከተማ የተገኘው የመተንፈሻ አካላትን በመያዝ የትኩሳት፣ የሳልና የአየር ማጠር በመፍጠር እስከ ሞት የሚያደርሰው የኖቨል ኮሮና ቫይረስ ወደ ዓለም እንዳይዛመት አገራት የራሳቸውን ቅድመ ጥንቃቄ እያደረጉ ይገኛሉ። እስካሁን ድረስ 14 አገራት በቫይረሱ የተጠረጠሩ ሰዎችን እንዳገኙ የጠቆሙ ሲሆን ይህም ተከትሎም በዛሬው ዕለት የኢትዮጵያ የጤና ጥበቃ ሚኒስቴር ጋዜጣዊ መግለጫ ሰጥቷል። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ በተለይም ለአሜሪካ ድምጽ እስካሁን ድረስ ኢትዮጵያ ውስጥ ቫይረሱ እንዳልተገኘና ይሁንና ከውሃን ወደ አዲስ አበባ የገቡ 3 ተማሪዎችና 1 ከቻይና ጓንግዙ የመጣ ተጓዥ ተለይተው በልዩ ክፍል ውስጥ ክትትል እየተደረገላቸው መሆኑን እንዲሁም ላብራቶሪያቸው ወደ ደቡብ አፍሪካ መላኩን አስረድተዋል።
አንደኛው እንግዲህ ነገሩ ቴክኒካል ስለሆነ በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ ምንም የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ህብረተሰቡ ጋር እንዳይገናኝ ኳራንታይን ወይም የመቆያ ክፍል አድርገናቸዋል። ፐብሊክ ሄልዝ የህብረተሰብ ጤና አስቸኳይ ነገር በመሆኑ ጤና ጥበቃ ልክ ቻ ይሄ ነገር ተነሳ ብላ ሪፖርት ካረገችበት ቀን አንስቶ በአየር መንገድ ላይ የተጓዥ ሙቀት እየለካን እናያቸዋለን። በዛ በተርማል ስክሪን ማንኛውም ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳትና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን። ስናስቀምጥ አይዞሌት እናደርጋቸዋለን። ለሌላ ሰው እንዳያስተላልፉ የፌስ ማስክ እንሰጣቸዋለን እና ያ ፌስ ማስክ ካደረገ አንድ ሰው በሽታውን አያስተላልፍም። ውሃ ምናምን ይታጠቡት እናቀርብና ለዚህ በፊትም ለኢቦላ ያዘጋጀነው ነገር ስላለ እዛ ማቆያ ውስጥ እንዲቆዩ እናደርጋለን። ስለዚህ አሁን ከረንትሊ በእኛ እውቀት ኢትዮጵያ ውስጥ በዚህ በሽታ የተጠረጠረ ሰው ሆነ የተያያዘ ሰው በህብረተሰቡ ዘንድ የሚዘዋወር ምንም ሰው የለም። በኢትዮጵያ አየር መንገድ በጣም በርካታ ተጓዦች በዚህ በኩል ያልፋሉ። እስካሁን እስከ 20,000 በላይ ተጓዥ ስክሪን አድርገናል። በአየር መንገድ ብቻ ሳይሆን በተለያዩ ቦርደሮች በሁለት አይነት መንገድ ስክሪን አድርገናል። አንደኛ ከየት ነው የመጣችሁት እንላለን። ሁሉም ሰው ፎርም ይሞላል። ከውሃን ከመጡ ከውሃን የመጡትን ሰዎች አሁን በርካታ ወደ 300 የሚጠጉ ሰዎችን በየቀኑ ቤታቸው ድረስ እየሄድን እናጣራለን፣ ምንም ምልክት ከሌላቸው። ከውሃን መጥተው ግን ትኩሳት እና ጉንፋን ነገር ካላቸው ይሄ ደብሊውኤችኦ ኬዝ ዴፊኒሽን ይባላል። በዚህ ኖቭል ኮሮና ቫይረስ ምናልባት ሊያዙ ይችላሉ ተብሎ ስለሚታሰብ እነዚህን ደግሞ ምን እናደርጋለን? ኳራንታይን እናደርጋቸዋለን፣ ወደ ሌላ ሰው ጋር እንዳያገ ያ ምርመራ ተደርጎ ነጻ መሆናቸው ሲታወቅ ወደ ህዝቡ ይቀላቀላሉ ማለት ነው። የሙቀት ስክሪኒንጉ አብዛኛው ኦልሞስት ሁሉም መንገደኛን እናያለን ማለት ነው። ፎርም ማስሞላት ግን እናቺ ዝርዝር ክትትሏን የምናደርገው ከዚህ ከቻይናና ከውሃን በመጡት ብቻ ነው። ይሄ ግን የኖቭል ኮሮና ምርመራ ከፍ ያለ የላቦራቶሪ ደረጃ የሚጠይቅ በመሆኑ እኛ የለንም። ስለዚህ ለደቡብ አፍሪካ ሳምፕላቸውን ወስደን ልከናል። እንደዚሁ ግን እኛ ደግሞ ይሄ ኮሮና ቫይረስ ሌሎች አይነት ዘሮች አሉ እና ሚድል ኢስት ምናምን የሚባሉ 5 አይነት ዘሮች አሉ እና እንደው እነሱንም ዝም ብለን አይተናቸው ነበር። እነዚህ ሁሉ ኔጌቲቭ ናቸው። እነዚህ ሰዎች አሁን ሶስተኛ ቀናቸው ነው። እሁድ ነው የገቡት። ስለዚህ ትኩሳታቸው ቀንሶ አንዱ ነው ምልክት ያልነበረው እና አሁን እየተሻሻለ ነው። ጥሩ ነው ያለው እሱ ያለበት ሁኔታ።
አሁን ላይ ባለው ሁኔታ አስፈላጊው ቅድመ ጥንቃቄ በሙሉ መደረጉንና በቫይረሱ የተያዙ ተጓዦች ከተገኙ በሚልም በቅዱስ ጴጥሮስ ሆስፒታል የተለየ ማቆያ መዘጋጀቱን ዶክተር ሙኒር አስታውቀዋል። እንዲሁም ደግሞ በልዩ ሁኔታ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ግብረ ኃይል መቋቋሙንም አስታውቀዋል።
ግን ደግሞ እንደ ድንገትም እዛ ያለ ሰው ደግሞ ቢታመም የበለጠ ብለን ደግሞ በቅዱስ ጴጥሮስ ሆስፒታል አዘጋጅተናል። እንደ ሁኔታው እያየን ይህንን ጉዳይ ፕሪፔርድነሱን እንጨምራለን። ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ትልቅ ታስክ ፎርስ ተቋቁሞ ከመከላከያ፣ ከፌዴራል ፖሊስ፣ ከኢሚግሬሽን፣ ከሰላም ሚኒስቴር፣ ከአየር መንገድ፣ ከቀይ መስቀል፣ ከሆስፒታሎች፣ ከጤና ቢሮዎች፣ ጉዳዩ ከሚመለከታቸው፣ ከመብራት፣ ከውሃ፣ ከቴሌ ጋራ ይመለከታቸዋል ብለን የምንላቸውን ሁሉ ታስክ ፎርስ አቋቁመን በዛ ሊድ እየተደረገ ነው። ዶክተር ሊያ ይህን በበላይነት እየመራች ነው። በየቀኑም ለጠቅላይ ሚኒስትር ቢሮ ያለውን የሀገሪቱን ሁኔታ ሪፖርት እናደርጋለን እና አሁን ያለው ሁኔታ ለህብረተሰቡ ይሄ ነው የሚባል የሚያሳስብ ነገር የለም እና 24 ሰዓት የሚሰራ የድንገተኛ አቋቁመን አምቡላንስ ያለው ምን ያለው በ24 ሰዓት የሚሰራ አገልግሎት አለን እና ኤኒዋን የተጠረጠረ ሲገኝ በአምቡላንስ ወስደን ስክሪን እናደርጋለን። ያን የኢቦላን ተከትሎ ያቋቋም ነው በጣም ጥሩ ዩኒት አለን። በ1000 ወረዳዎች እስከ ቀበሌ ድረስ የሚደርስ ሰው አለ። ሰውም ብቻ ሳይሆን የሪፖርቲንግ ቼንም አለ።
ዶክተር ሙኒር ከዚህ በኋላም የቫይረሱ ቅንብር ስለሚታወቅ ተጓዦች ኢትዮጵያ ውስጥ በ24 ሰዓት ውስጥ ውጤታቸው እንደሚታወቅ አስታውቋል። በቻይና በትምህርት ላይ የሚገኙ ኢትዮጵያውያንን በተመለከተ በኢትዮጵያ ከቻይና አምባሳደር ጋር ውይይት መደረጉንም አክለዋል።
ከቻይና አምባሳደር ጋር ትላንትና ዶክተር ሊያ ጥሩ ስብሰባ አድርጋ ነበረ። በተለይ ደግሞ እዛም ያሉት ኢትዮጵያውያን ተማሪዎች አሉ። አሁን ውሃንና ሁቤ የሚባለው ትልቁ ግዛቱ በጣም ብዙ በርካታ ተማሪዎች አሉ። እነሱም ሎክዳውን ስለሆነ ወደዚህ መምጣት አልቻሉም እና ለእነሱ ምግብና አስፈላጊውን ነገር የቻይና መንግስት እንዲያቀርብላቸው ነግረናቸው እነሱም ይህንን ዛሬ አፕዴት አደርጋለሁ ብለዋል። ስለዚህ ኢቭን እዛም ላሉት ኢትዮጵያውያንም ጨምሮ አስፈላጊውን መረጃ ለእነሱም በመስጠት አሁን እዛ ብዙ ሩመር ስላለ በጣም ብዙዎቹ ይህንን እንዳይደነግጡ በሽታው እንዴት እንደሚተላለፍ እንዴት መከላከል እንደሚችል ለእነሱም ጨምሮ እናስረዳለን። ለህብረተሰባችንም ባለፈው እንደዚህ አርብረት መግለጫ ሰጠ ነበር። ከዚህ በኋላ ግን ዴይሊ እንደዚህ መግለጫ እየሰጠን እንቀጥላለን ማለት ነው። አሁን ይሄ ቫይረስ አዲስ ነው፣ ግን አብዛኛው የዲኤንኤ ሲኮንሱ የታወቀ ስለሆነ ቻይናም ይህንን ለዓለም የጤና ጥበቃ ድርጅት ሼር ስላደረገች አሁን ምርመራው ሌዛን ዋን ዊክ ይመጣና እኛም መስራት እንጀምራለን። የዛኔ ሰው በ4 ሰዓት ውስጥ ውጤቱ እየታወቀ እንለቃለን ማለት ነው። አሁን ግን አዲስ እንደመሆኑ ኖቭል እንደመሆኑ ትልልቅ ሴንተሮች ካልሆኑ በስተቀር እኛም የለንም። በዚሁ አጋጣሚ ጥሩ ና የቻይና መንግስት ለምስራቅ አፍሪካ የሚሆን ይህንንም ጨምሮ ሌሎች የሚሰራ ትልቅ የላቦራቶሪ ለማቋቋም እርዳታ እሰጣለሁ ብለዋል። ጥሩ ነው። አጋጣሚ ሲዲሲም እንደዚሁ ትልልቅ የአፍሪካ ላቦራቶሪ።
በመጨረሻም ህብረተሰቡ ለጊዜውም ቢሆን ወደ ቻይና የሚያደርጋቸውን ጉዞዎች እንዲቀንስ ና እንዲገታ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያው እንዳስተዋውን ቀደም ሲል በዜና የተገለጸው የመቀሌው ዘገባ ደርሶናል። ወደዛ ነው በቀጥታም ወስዳችሁ። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ ይላል። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ ማጽደቁን ገልጦ ሙልጌታ አስፋ ተከታዩን አድርሶናል።
የትግራይ ክልል ምክር ቤት 5ኛ ዘመን 18ኛ መደበኛ ጉባኤ ባለፈው ቅዳሜ የጀመረ ሲሆን ለተከታታይ 4 ቀናት ተካሂዷል። የክልሉ መንግስት የ6 ወራት ስራ አፈጻጸም ሪፖርት፣ የጠቅላይ ፍርድ ቤትና ዋና ኦዲተር ጽህፈት ቤት ሪፖርቶችም ለምክር ቤቱ ቀርቧል። እንዲሁም ለመጀመሪያ ጊዜ ምክር ቤቱ የትዕምት የስራ ሪፖርት ቀርቦ ውይይት ተካሂዶበታል። በጉባኤው ትዕምት 22.9 ቢሊዮን ብር ጠቅላላ ሀብት እንዳለው ተገልጿል። 5 ቢሊዮን ብሩ በረጅም ጊዜ ብድር የሚከፈል፣ 3 ቢሊዮን ብሩ ደግሞ በአጭር ጊዜ ብድር የሚከፈል ነው ተብሏል። ምክር ቤቱ የትግራይ ብሔራዊ ክልላዊ መንግስት ወረዳዎች ዳግም ለማቋቋም የወጣ ረቂቅ አዋጅ በ7 ተቃውሞ በ6 ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በአዲሱ የወረዳዎች አደረጃጀት በትግራይ የወረዳዎች ቁጥር ከ36 ወደ 57 ያድጋሉ። አዲሱ አደረጃጀት በህዝብ ብዛት፣ ርቀት፣ የመሬት ስፋት፣ የመሬት አቀማመጥና የህዝብ ፍላጎት መሰረት በማድረግ እንደተፈጸመም ተገልጿል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የወረዳዎች ዳግም የማደራጀት ስራ ሰፊ ጥናት እየተካሄደበት ነው ብለዋል። በአዋጁ ላይ በቀጣይ አስፈላጊ በሆነ ጉዳይ ውይይት ይካሄድበታል ሲሉም ገልጿል። በተጨማሪም 18 ከተሞች 3ኛ ደረጃ ከተማ ተብሎ ተብለው እንዲደራጁ የቀረበ አዋጅ ጸድቋል። በትግራይ አዲስ የወረዳ ደረጃጀት እየተካሄደ መሆኑን ተከትሎ በተለያዩ አካባቢዎች በወረዳ እንደራጅ ጥያቄ ነዋሪዎች ሲያነሱ ቆይተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ አሁን የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ። የታገቱትን ተማሪዎች ጉዳይ መንግስት የሚገባውን ትኩረት አልሰጠውም የሚል የተቃውሞ ድምጽ ያዘለ ሰልፎች በተለያዩ የአማራ ከተሞች እንዲሁም በዚህ በዩናይት ስቴትስ በዋሽንግተን ዲሲ ተካሂደዋል። ቀዳሚው ወደ ባህር ዳር የሚወስደን ነው። ሰልፈኞቹ መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰደም ያሉበትን ሲገልጡ፣ ግልጽ መረጃ እየሰጠ አይደለምም ብለዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስቴዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል ትለናለች አስቴር ምስጋናው ከስፍራው ባጠናቀረችው ዘገባ። ይህ በእንዲህ እንዳለም የጠቅላይ ሚኒስትር ጽህፈት ቤት የታጋቾች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ወደዛው እያመሩ መሆናቸውን ለአሜሪካ ድምፅ አመልክተዋል። ቀዳሚውን እንሆ።
ቁጥራቸው በውል ያልታወቀ የአማራ ክልል ተወላጅ የደምቢዶሎ ዩኒቨርሲቲ ተማሪዎች መታገታቸው ከተገለጸ ጀምሮ መረጃ ሲፈልጉ ምላሽ ሲጠባበቁ መቆየታቸውን ቅሬታቸውን የገለጹ በርካቶች ዛሬም በተቃውሞ ስሜታቸውን በተለያዩ ከተሞች አንጸባርቀዋል። የአማራ ክልል ርዕሰ መዲና የሆነችው ባህር ዳር እነዚህ ተቃውሞዎች ከተንጸባረቁባቸው፣ ሰልፎች ከተካሄዱባቸው ከተሞች አንዷ ናት። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምጽ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ።
ከተማ ላይ ያለው እዚህ ባህር ዳር መንግስት ምን እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ ምን ይሰራል ነው። በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው? ደምቢዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንጻር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጥ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው።
ይነይ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ፣ 3 ሰዓት 4 ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅልፍ በዚህ አይመጣብኝም ባይኔ። ለምን ልጆቼ ናቸው ማለት ነው፣ እንደ ልጅ ነው ማያቸው ብዬ ነው።
በደምቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የጾታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ።
ስሜ ማስተዋል ደስታ ይባላል። አሁን የመጣሁበት ምክንያት እህትና ወንድሞቻችን በዛ ወጦ ስለቀሩ መንግስት ለምን ወጦ እንደቀሩ አስረክበ ነው እንዲመልስልን ለመጠየቅ ነው የመጣሁኝ። ድምጼን ለማሰማት የመጣሁኝ እኛውን ተምረን ዩኒቨርሲቲ መግባት እንፈልጋለን፣ ግን አሁን ባለበት ደረጃ ለመግባት አያስችለን። ምክንያቱም እንፈራለን። እኛ ምንት እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን፣ እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖረን ይህን ነገር በቶሎ መፍትሄ ቢሰጠው እጠይቃለሁ። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብ ነው እንዲመጡልን፣ በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው።
ይህ የተማሪው ጥያቄ ነው። ስለዚህ አሁንም ቢሆን እኛ ነገ ወዲያ ካሰብነው ደረጃ ለመድረስ ይህን ነገር እያየን ይህ ነገር መልስ ሳይሰጥ ማለፍ ስለሌለበት መንግስትም ሆነ የሚመለከተው አካላት መልስ ይስጠን። ሁላችንም ነገ ከነገ ወዲያ የዚህ ድርጊት ሰለባ መሆናችን አይቀርም የሚል ነው ሀሳብ።
ዛሬ በባህር ዳር ከተማ የተካሄደው ሰልፍ ከፌዴራል መንግስቱ በተጨማሪ በክልሉ መንግስትና በባለስልጣናት ላይም ከፍተኛ ተቃውሞ የቀረበበት ነው። የክልሉ ምክትል ርዕሰ መስተዳደር አቶ ላቀ አያሌውና የአማራ ክልል ገዢ ፓርቲ ኃላፊ አቶ ዮሐንስ ቧያለው ለሰልፈኞቹ ንግግር ለማድረግ በባህር ዳር ስቴዲየም በተገኙበት ወቅት የገጠማቸው ሁኔታ የዚህ ተቃውሞ ማሳያ ይመስላል። በተለይም ምክትል ርዕሰ መስተዳደር አቶ ላቀ አያሌው ንግግር ማድረግ ከጀመሩ በኋላ ነው በሰልፈኞቹ እንዲያቆሙ የተገደዱት። ተቃውሞ አብዛኛው ሰልፈኞቹ ከተበተነ በኋላ ለተወሰኑ ሰዓታት የቀጠለ መሆኑ ታይቷል። አንዳንድ ሰልፈኞችም ድንጋይ በመወርወር የስቴዲየም መስታወቶችን ሲሰባብሩ ተስተውሏል። መንገዶች በድንጋይ የታጠሩበት፣ የትራንስፖርት እንቅስቃሴዎችም የተስተጓጎሉበት ሁኔታም ነበር። ከሰልፉ መበተን በኋላ በከተማዋ አንዳንድ አካባቢዎች የተኩስ ድምጽም ተሰምቷል። ይህ የተቃውሞ ሰልፍ የተካሄደበት ቀን የመንግስት ከፍተኛ የልዑካን ቡድን ከዚሁ ከታጋቾቹ ሁኔታ ጋር በተያያዘ ወደ ደምቢዶሎ ካመራበት ጊዜ ጋር ተገጣጥሟል። በሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል የተመራው የልዑካን ቡድን በደምቢዶሎ ባካሄደው ውይይትም ታጋቾቹን በተመለከተ የተለያዩ መረጃዎች ተጠቅሰዋል። የአማራ ብዙሃን መገናኛ ድርጅት የጠቀሳቸው የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ከታገቱት 17 ተማሪዎች መካከል 12ቱ የዩኒቨርሲቲ ተማሪዎች መሆናቸውን ከተማሪዎቹ የመረጃ ሰነድ ማረጋገጡን በዚሁ ውይይት ላይ ተናግረዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽህፈት ቤት የታጋች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ጥሪውን ተቀብለው ወደ አዲስ አበባ እየሄዱ እንደሆነ በስልክ ለአሜሪካ ድምጽ ተናግረዋል።
እኔ የግርማሽ ታጋች ግርማሽ አባት ነኝ። ግርማሽ የኔ ነው የምትባል፣ እኔ ግን ስሜ መርጌታ የኔን አገኘ እባላለሁ። አሁን ወደ አዲስ አበባ እንድትመጡ ወላጆች ፈልጋችኋለሁ ብለው አቶ ንጉስ የዘገቡት ተለቀዋል ብለው የዘገቡት ፈልገውነ ተብሎ በዞን ተነግረን አሁን እየሄድን ነው። ወደ አዲስ አበባ እየሄድኩ ነው። መኪና ላይ ነኝ።
መንገድ ላይ ናችሁ? ስንት ናችሁ?
ሶስት ነን።
ምን ተብላችሁ ነው የተጠራችሁ?
ምንም የምናውቀው ነገር ምንም እንደሌለ ነው። ግን እስኪ እንቅረብና እንይና እንግዲህ ችግሩንም ደስታውንም እስኪ ቀርበን እንወያይ ብለን የመጣን እስኪ ምናልባት መቼም አንድ አዝመራ ካልደከሙለት እንደማይጠቅም ሁሉ አዲስ አበባ እንገባለን። ያው መቼም እንግዲህ ዳ እንግዲህ የሚበላውን እንጂ የሚከፍለ ጣም ተብሏል። ተበዳድረምን ብለንም የዳ ልጆቻችን የምናገኝ መስሎን በቃ ምን ብለን ተበዳድረምን ብለን እንመጠናል። እንግዲህ እግዚአብሔር የሚረዳን ከሆነ ከእናንተ ጋር እና ከኛ ጋር ሁኖ እስኪ እንደው በደስታ እንደዋወል ያድርገን።
ታጋች ቤተሰቦች ወደ አዲስ አበባ መጠራታቸውን እና ለምንስ እንደተጠሩ እስካሁን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጫ አልተገኘም። በተመሳሳይ በደብረ ማርቆስ፣ በፍኖተ ሰላም፣ ደጀን፣ ዳንግላ እና በሌሎች ከተሞች ተመሳሳይ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ግሩም ጥንቅረው አመሰግናለሁ። አድማጮች፣ ቀደም ሲል በተመሳሳይ በሰሜን ወሎና ሰሜን ሸዋ ዞኖች በሚገኙ ከተሞች የተቃውሞ ሰልፎች ተካሂደዋል። በሰልፉ ላይ እናቶችን ጨምሮ ቁጥራቸው በርካታ የሆኑ ወጣቶች ተሳትፈዋል። ሰልፈኞቹ መንግስት የታገቱ ተማሪዎችን ለማስለቀቅ ያደረገው ጥረትና ትኩረት አናሳ ነው ሲሉ ነው ቅሬታቸውን ያሰሙት። ይለናል መስፍን አራጊ ነው ያጠናቀረው።
በመንግስት አካላት ላይ ጠንካራ ወቀሳና ቁጣ በተንጸባረቀበት ሰልፍ በእንግሊዝኛና በአማርኛ የተዘጋጁ መፈክሮች ተስተጋብተዋል። የታገቱ ተማሪዎች በአስቸኳይ ይፈቱ፣ ድርጊቱን የፈጸሙ አካላት ለፍርድ ይቅረቡ፣ ፍትህ ለተፈናቀሉና ጉዳት ለደረሰባቸው ተማሪዎች የሚሉ ድምጾች በጉልህ ተሰምተዋል። በሰሜን ወሎ ዞን ወልዲያ ከተማ የተደረገው ሰልፍ አስተባባሪ ወጣት ኤፍሬም አሰፋ ለትምህርት የሄዱ ወጣቶች በሀገራቸው ታፍነው ከሁለት ወራት በላይ መቆይታቸውና መንግስትና ከፍተኛ የመንግስት አካላት ለጉዳዩ የሰጡት ትኩረት አናሳ መሆን ቅሬታ የፈጠረባቸው ገልጸዋል።
ከታገቱ ተማሪዎች ጋር በተያያዘ እየሰማን ያለው ነገር አጸያፊ የሆነ ኢትዮጵያዊ ነኝ የሚል ሰው ሊያደርገው የማይችል ጸያፍ ተግባራት እየተፈጸሙባቸው እንደሆነና በስቃይ ላይ እንደሆኑ እየተረዳን ነው። አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋነኝነት ለመረጠው ወይም ለሚመራው ህዝብ ዋስ ከለላ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶን አስከፍቶ ሰጥቶን ነው አደረስ ነው።
እኛ ልጆቻችን በአስቸኳይ እንዲለቀቁልን የፌዴራል መንግስት ነው የምንጠይቀው። የፌዴራል መንግስት ሁለት ወር የታገቱን ተማሪዎች ማስለቀቅ እየቻለ ለምንድን ያላስለቀቀው? የክልሉ መንግስትም ስታ አልሰጠም እስካሁን።
ሰልፉ ከዚህም ያለፈ ሌላ መልእክትና ጥሪ ለመንግስት የተላለፈ
ላይ በተለያዩ ጊዜ የሚደርሰው ከትምህርት ገበታ የመፈናቀል፣ የመሞት፣ የመደፈር፣ የመታገት ተግባራትን በዝምታ መመልከቱን ይህን ለመቃወም በዋነኝነት አላማ አድርገን የተነሳን ይህንን ነው።
እኔ የታገቱት ልጆቻችን ስለሆነ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ፣ ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያለበት አንድም ቀን የለም።
ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ ተፈናቅለው። ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። በሆነ
የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል።
የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ ነው።
እገታው በእናንተ ስነ ልቦና ላይ የፈጠረው ተጽዕኖ አለ?
በጣም አስበው፣ ሴቶች ሲደፈሩ የሚሰማቸው በጣም መጥፎ ነገር ነው። ከእነሱ አልፎ እኛ ላይ በጣም ከፍተኛ የሆነ ስነ ልቦናዊ ጉዳት አለ። መንግስትም ዝም ብሏል። የወላጆችም እንባለ የሁሉ ነገር እየተደረገ ግን ምንም አይነት መፍትሄ አልተሰጠም።
ሰልፉ በሰላም ተጠናቆ ተማሪዎች ወደ መደበኛ ፈተናቸውና ጥናታቸው መመለሳቸውን ከግቢው ተማሪዎች ያገኘነው መረጃ ያመለክታል። በሰሜን ወሎ ቆቦና ዋድላ ከተሞችም ተመሳሳይ ሰልፍ ተካሂዷል። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ የተደረገው ሰላማዊ ሰልፍ በታገቱ ተማሪዎች ዙሪያ የመንግስት ተቋማትን ዝምታ አውግዟል።
የኢትዮጵያ ሴቶችና ህጻናት ሚኒስቴር ሴት ተማሪዎችን ሲታገቱ ዝም ማለት ከሆነ ተግባሩ ሚኒስቴር መዛ ቤቱ እንዲዘጋ እንጠይቃለን። ዩኒቨርሲቲ የእውቀት፣ የአመለካከት፣ የክህሎት እንዲሁም የምርምር ተቋም መሆናቸው ቀርቶ የብጥብጥ ተቋም ከሆኑ ይዘጉ። በሀገሪቱ መንግስትም ሆነ በዓለም አቀፍ ማህበረሰብ ተማሪዎችን ያገቱ አካላት በአሸባሪነት ተፈርጀው አስፈላጊውን ክትትልና እርምጃ እንዲወሰድባቸው መንግስትን እንጠይቃለን።
የደብረ ብርሃን ከተማ ነዋሪ እኔ የአራት ልጆች እናት ዩኒቨርሲቲ ዘንድሮ ፈርስ ተማሪ ልጅ አለች። ኧረ ከባድ ነው፣ ከባድ ነው። የእኔ ልጅ የታገተች ያክል ነው ያየሁት በእለቱ። ከዛሬ 52 ቀን በፊትም ሲወራም በሚዲያም በተለያዩ ነገር ሳይ እንባ አውጥቼ ያለቀሱበት ቀን። ዛሬም ተነስቼ ይህንን እኔ ልጄ ናት በሚል የወጣሁት ወንድሜ ነው በሚል የወጣሁት በጣም ያማ። እንደ እናትነት የታገቱ ሲሰጡ ለቤተሰቦቻቸው ይሰጡ። ሁለተኛ ነገር ለህዝብ ይፋዊ በሆነ መንገድ በግልጽነት ማሳወቅ አለብን።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በሚገኙት ሸዋሮቤትና መርሐቤቴ ከተሞች ላይ ሰልፍ ተካሂዷል። በተደረገው ሰልፍ የአቋም መግለጫዎች የወጡ ሲሆን የታገቱ ተማሪዎች በአስቸኳይ ይፈቱ የሚሉ አቋሞች ተንጸባርቀዋል። ከዚህ በተጨማሪ ከዩኒቨርሲቲ ተፈናቅለው ወደ ቤተሰቦቻቸው የመጡ የአማራ ተማሪዎች በተመደቡባቸው ዩኒቨርሲቲዎች ለመማር የደህንነት ስጋት ካለባቸው በአካባቢያቸው በሚገኙ ዩኒቨርሲቲዎች ትምህርታቸውን የሚቀጥሉበት እድል እንዲመቻች ጠይቀዋል። በሁሉም አካባቢዎች የተደረጉት ሰልፎች በሰላም መጠናቀቃቸው በስልክ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከደሴ ወዲህ ወደ ዋሽንግተን ዲሲ የሚያሻግረን ይሆናል ተከታዩ በተመሳሳይ ርዕስ ላይ የተጠናቀረ ዘገባ። መስፍን አራጌን አመሰግናለሁ። እዚህ ዋሽንግተን ዲሲ ውስጥም ረፋዱ ላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ከኢትዮጵያ ኤምባሲ ደጃፍ ድምጻቸውን ሲያሰሙ አርፍደዋል። መንግስት የህዝብን ደህንነት የመጠበቅ ግዴታውን አልተወጣም ሲሉ ነው ሰልፈኞቹ መንግስትን የወቀሱት። በአስቸኳይ የታገቱ ተማሪዎችን እንዲያስፈታ፣ ተጠያቂ ወገኖችንም ህግ ፊት እንዲያቀርብ ሲሉ ጠይቀዋል። ሀብታሙ ስዬ አጠር ያለ ዘገባ ይዟል።
መንግስት ስለታገቱት ተማሪዎች ዝምታውን ይስበር።
ዛሬ ረፋድ ላይ ከኢትዮጵያ ኤምባሲ ፊት ለፊት ሰላማዊ ሰልፍ ያደረጉት ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ስፍራ የመገኘታቸውን ምክንያት የሚያሳውቁ መፈክሮችንም ያነገቡ ነበሩ። ፍትህ ለደምቢዶሎ ዩኒቨርሲቲ ተማሪዎችና ወላጆቻቸው፣ ጥቂት ብሔሮች ላይ ያነጣጠረ ጥቃት ይቁም፣ መንግሥት ፍትህን በማስከበር ሰላምና ደህንነታችንን ያስጠብቅ የሚሉት ከተመለከትኳቸው መፈክሮች መካከል ይገኛሉ። ሰልፉን ካስተባበሩት ግለሰቦች መካከል አንዳንዶቹን በምጠይቅበት ወቅት እነኚህ መልእክቶች ጎልተው እንዲሰሙ ማድረግ የሰልፉ ዋነኛ ዓላማ መሆኑን አጋርተውኛል።
እኔ ጣሰው መላኪው ትባላለሁ። እዚሁ ዲሲ አካባቢ ዲሲ የጋራ ግብረ ኃይል አስተባባሪ ነኝ። እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊት ለፊት የተጠራው በአገር ቤት በደምቢ ዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለእነሱ ድምጽ ለመሆን ጥያቄያችንን መልእክት ለማስተላለፍ አጋርነታችንን ለማሳየት ብስጭታችንን ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ ጥያቄያችንን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበትን ሁኔታ እንዲያመቻችና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው።
የታገቱ ወገኖቻችን ስቃይ የሁላችንም ስቃይ ነው ስቃይ ነው።
በሰልፉ ላይ ያገኘኋቸውና ከአስተባባሪዎች መካከል አንድ የሆኑት አቶ መኮንን ጌታቸው በበኩላቸው መንግሥት ያለውን ኃይል ተጠቅሞ ተማሪዎችን ከአጋቾች ማስለቀቅ፣ አጋዥ የተባሉ ኃይሎችንም ለፍርድ ማቅረብ አለበት ብለዋል።
በዩኒቨርሲቲዎች እየተነሳ ያለው ረብሻ ከፍተኛ ደረጃ ደርሶ ተማሪዎች ትምህርታቸው ሊማሩ የማይችልበት ደረጃ ደርሷል እና ከዚህ የተነሳ ህይወታቸውን ለማዳን ወደ ቤተሰቦቻቸው እየሸሹ ነበር የነበሩት ልጆች እና መንገድ ላይ እንደታገቱ ነው የሰማ ነው። እዚህ አካባቢ ያለነው ኢትዮጵያውያኖችን የሚያስቆጣ ነገር እስቲ አስበው፣ አንተ እህትህ ትምህርት ቤት ሄዳ መንገድ ላይ ታገተች ቢባል የማትፈጥረው ነገር የለም። ግን ህዝቡ መንግስትን አምኖ ልጆቻችንን ያገናኘናል ብሎ ተስፋ እያደረገ ነው እስካሁን ድረስ እና መንግስት ደግሞ አስቸኳይ ጫና ፈጥሮ እነዚህ ልጆች ካሉበት ከየትኛውም ቦታ መንግስት ነው ደህንነት አለው ወታደሮች አሉት ልጆቹን ሬስኪው አድርጎ አጋቾቹን ደግሞ ለፍርድ ማቅረብ አለበት። እንደዛ ካልሆነ ነገ ደግሞ ሌላ የከፋ ነገር ሊፈጸም ይችላል። እዚህ ስብሰባ ላይ ወይ እዚህ ሰልፍ ላይ የመጣንበት ዋናው ምክንያት አንድና አንድ ነው። እነዚህ የታገቱ ህፃናት ተማሪዎች ከዩኒቨርሲቲ ተማሪዎች ነፃ ወጥተው ከቤተሰቦቻቸው ይቀላቀሉ፣ እገታው በሰላም ይጠናቀቅ የሚል ነው።
የዩኒቨርሲቲዎች ደህንነት የማስጠበቅ ኃላፊነቱን በሚገባ መወጣት አለበት።
በአጋቾች ከተወሰዱ ከ50 ቀናት በላይ እንዳለፋቸው የተነገረላቸው 17 ተማሪዎች ጉዳይን በተመለከተ የኢትዮጵያ መንግሥት በተለያዩ ጊዜያት በባለሥልጣናቱ በኩል ምላሽ መስጠቱ ይታወቃል። ከቀናት በፊት ከ6 ተማሪዎች በስተቀር መለቀቃቸውን የተናገሩትና የታጋጅ ተማሪ ወላጆች ተለቀቁ የተባሉትን ልጆቻቸውን አለማግኘታቸው ተጠቅሶ ሲነሱ የሰነበቱት የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት አቶ ንጉሡ ጥላሁን ትናንት በደምቢዶሎ ዩኒቨርሲቲ በተደረገ ውይይት ላይ 21 ተማሪዎች መለቀቃቸውን ስንገልጽ የታጋቾች ቁጥር በወቅቱ አሁን ከሚባለው በላይ ነበር። በዚህ ድርጊት እኛ የቁጥር ጨዋታ ሳይሆን በተጨባጭ ታግተው የነበሩና የተለቀቁ ሰዎችን ቁጥር ነው ያሳወቅ ነው። እየሰራን ያለነውም እንደ መንግሥት ኃላፊነት ብቻ ሳይሆን እንደ ታጋሽ ቤተሰብ ሆነን ነው ስለማለታቸው የኢትዮጵያ ዜና አገልግሎት ዘግቧል። በተመሳሳይ በውይይቱ ላይ የተሳተፉት የፌዴራል ፖሊስ ተወካይ የአጋቾችን ማንነት ያገቱበትን ምክንያትና እንዴትና ለምን ታገቱ የሚለውን ጉዳይ ለማወቅ ከፍተኛ የምርመራ ቡድን ተዋቅሮ በቅንጅት እየተሰራ ነው ስለማለቱም ተዘግቧል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። የመጨረሻው ጥንቅራችን ወደ ድሬዳዋ ይወስደናል። በድሬዳዋ ዩኒቨርሲቲ የሰላም ጉባኤ ተካሂዷል። የሰላም ጉባኤው በዩኒቨርሲቲው ተማሪዎች መካከል ተፈጥሮ በነበረው ግጭት የተቋረጠውን ትምህርት በጥሩ መንፈስ የማስጀመር ዓላማ የያዘ መሆኑን አስተባባሪዎቹና የትምህርት ባለስልጣናቱ ገልጠዋል። የድሬዳዋ ዩኒቨርሲቲ የሁለት ተማሪዎችን ሞት ተከትሎ ተዘግቶ የቆየ ሲሆን ባለፈው ሳምንት ሐሙስና አርብ ዳግም የተማሪዎች ምዝገባ አካሂዷል። በትላንትናው ዕለትም በይፋ ትምህርት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንትም ከኃላፊነት መነሳታቸው ተገልጧል። አዲስ ቸኮል ነው ያጠናቀረው።
የድሬዳዋ አስተዳደር ከንቲባ ተወካይ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ኡጋዞች፣ የፖሊስ ኮሚሽንና የዩኒቨርሲቲ ማህበረሰብ በተገኙበት በዩኒቨርሲቲው ስቴዲየም በተካሄደው የተማሪዎች የሰላም ጉባኤ ተማሪዎች ከግጭትና ጥርጣሬ ወጥተው በወንድማማችነት መንፈስ ትምህርታቸው እንዲቀጥሉ ተጠይቀዋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ኡባ አደም የዩኒቨርሲቲውን ሰላም ለመጠበቅ አስተዳደራቸው የሚችለው እንደሚያደርግ ገልጸው በዋናነት ግን የተማሪዎች ሚና ወሳኝነት እንዳለው ተናግረዋል።
በዩኒቨርሲቲያችን ግቢ ውስጥ ያለውን ሰላም
ለማስቀጠልና የተማሪዎቻችን ደህንነት ለማስጠበቅ የተለያዩ ስራዎች ሲሰሩ ቆይተዋል። ይሁን እንጂ የሰላሙ ዋንኛ ተዋናይ እናንተ ተማሪዎቻችሁ እንደሆናችሁ አምናለሁ። እናንተ የመጣችሁበት ዓላማ ለማሳካት ከትምህርታችሁ ውጪ የማንም አጀንዳ መቀበልና ማስተናገድ እንደሌለባችሁ ላሳስባችሁ እወዳለሁ። ተማሪዎችን በማጋጨት ምናልባት የእናንተ ህይወት አስይዞ ጊዜያዊ ፖለቲካቶች ለማግኘት የሚነግድ ግለሰብ ወይም ድርጅት ካለ እንጂ ማንም ከዚህ ግጭት ተጠቃሚ የሚሆን እንደሌለ አበክሬ ልነግራችሁ እወዳለሁ። ስለሆነም በዩኒቨርሲቲያችን የሰላም ባህል ለማጎልበት እንድንችል በመቻቻል በልዩነታችን ውስጥ ጠንካራ አንድነትን በመፍጠር ለሰው ልጅ ተገቢውን ክብር በመስጠት አለመግባባቶችን ሰላማዊ በሆነ መንገድ በመፍታትና ግጭቶች በኃይል መፍታት የሚለውን አስተሳሰብ በማዳከም ዩኒቨርሲቲያችን የድሬዳዋና የሀገራችን እድገት እውን ለማድረግ የሚያስፈልገውን የሰው ኃይል ለማፍራት እንዲቻል የበኩላችሁን እንድትወጡ እጠይቃለሁ።
ያስተዳደሩ ከንቲባ ተወካይ የሆኑት አቶ ሙሳ ጣህና የፖሊስ ኮሚሽን ኮሚሽነር አለሙ መግራም ተማሪዎች የፖለቲከኞች መጠቀሚያ ሳይሆኑ ከርስ በርስ መጠራጠር ወጥተው በሰላም ትምህርታቸው ላይ አተኩረው እንዲማሩ ጥሪ አቅርበዋል። የሃይማኖት አባቶችና የሀገር ሽማግሌዎችም በተመሳሳይ የሰላም ጥሪ ከማቅረብ ባሻገር ተማሪዎች ከግጭትና ጥርጣሬ ወጥተው እርቅ እንዲፈጽሙ ተንበርክከው ተማሪዎችን ለምነዋል። የድሬዳዋ ዩኒቨርሲቲ በተማሪዎች ተደጋጋሚ ግጭትና የሁለት ተማሪዎች ሞት ተዘግቶ የነበረ ሲሆን በዚህ መካከልም ፕሬዚዳንቱ ዶክተር ያሬድ ማሞን የሳይንስና ከፍተኛ ትምህርት ሚኒስትሯ ከኃላፊነት አንስተዋቸው ነበር። ባለፈው ጥር 16 የተሰበሰበው የዩኒቨርሲቲ ቦርድ ደግሞ ምክትሉን ረዳት ፕሮፌሰር አበያ ደገፋን እንዲሁ ከኃላፊነታቸው አንስተዋቸዋል። በዩኒቨርሲቲው የተለያዩ ቦታዎች የደህንነት ካሜራዎች መገጠማቸው በተጠባባቂ ፕሬዚዳንቷ ዶክተር ውባ የተነገረ ሲሆን ተማሪዎቹ ፎቶ እየተነሱ ዳግም እንዲመዘገቡ መደረጋቸውን ይናገራሉ። ዩኒቨርሲቲው በትላንትናው ዕለት ትምህርት ለመጀመር ቢያስብም ከተመዘገቡ ተማሪዎች አንጻር በየክፍሉ የተገኙ ተማሪዎች ውስን እንደነበሩ ቪኦኤ ተመልክቷል። ዛሬ የተካሄደው የእርቅ መድረክም በተማሪዎች መካከል የነበረውን የእርስ በርስ ጥርጣሬ አስቀርቶ አብረው እንዲበሉና እንዲማሩ ያስችላል ብለው እንደሚያምኑ ያነጋገርናቸው የእርቅ መድረኩ ተሳታፊዎች ገልጸዋል።
ስሜ ሚሳኤል በለጠ ይባላል። ከወላይታ ዞን ከደቡብ ውስጥ ነው የመጣሁት። የዚህ ዩኒቨርሲቲ ናቹራል ሳይንስ የመጀመሪያ ዓመት ተማሪ ነኝ። እኔ በእርግጥ መጀመሪያ ጊዜ ድሬዳዋ ዩኒቨርሲቲ በደረሰኝ ጊዜ እንደዚህ ችግር ይፈጠራል የሚል ሀሳብ አልነበረኝም። ድሬዳዋም ደግሞ ጥሩ ስም ነበረውና ሲሄድ በጣም አዝኜ ነበር። የመመለስም ፍቃድም ሀሳብም ነበረኝ፣ የመሄድም ፍላጎት አልነበረኝም። ግን ሰላም ሳይሆን ሲገድ ያው ሰው ሁሉም ራሱን ለማዳን ይችላል። ትምህርት ቤቱም ደግሞ ፈቀደልኝና ቤተሰብ ጋር ደርሰን ሲመጣ በጣም ደስ ብሎኛል። እንዲህ ደግሞ ሰላም ኮንፈረንስ ተደርጎ መግባታችን ጥሩ ነው። ከእንግዲህ ትምህርቱ በተጠናከረ መልኩ ቢቀጥልና ሰላም ቢሆን ነው የሚመኘው። እንግዲህ ሰላም ባለመሆኑ ብዙ ተጎድተናል።
በዩኒቨርሲቲው ተነስተው በነበረው ግጭት ህይወታቸው ካለፉና ጉዳት ከደረሰባቸው ተማሪዎች ጋር በተያያዘ ተጠርጥሮ በቁጥጥር ስር የዋሉ ተጠርጣሪዎችን በምርመራ ላይ መሆናቸውን ዶክተር ውባ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ቀዳማዊት እመቤት ዝናሽ ታያቸው በሰሜን ሸዋ ዞን በውጫሌ ወረዳ በጽህፈት ቤታቸው ወጪ የተገነባ የሁለተኛ ደረጃ ትምህርት ቤት በዛሬው ዕለት በይፋ መርቀዋል። የትምህርት ቤቱ ወጪ የተሸፈነው ከውጭ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ ተናግረዋል። ተማሪዎች ለትምህርታቸው ትኩረት እንዲሰጡም አሳስበዋል። ፀሐይ ዳምጠው ተከታትለዋለች።
በኦሮሚያ ክልል ሰሜን ሸዋ ዞን በቀዳማዊት እመቤት ጽህፈት ቤት የተገነባው ይፈሰላሌ ሁለተኛ ደረጃ ትምህርት ቤት ዛሬ ተመርቋል። በውጫሌ ወረዳ በሶቄ ጃቴ ቀበሌ ተገኝቶ ቀዳማዊት እመቤት ዝናሽ ታያቸው ትምህርት ቤቱን መርቀው ከፍቶታል። ቀዳማዊት እመቤት በምረቃው ስነስርዓት ባሰሙት ንግግር የአካባቢው ማህበረሰብ ትምህርት ቤቱን መጠቀምና መንከባከብ ይኖርበታል፣ እንዲሁም ተማሪዎች ትኩረታቸው ትምህርት ላይ ብቻ መሆን አለበት ብሏል።
ትልቁን አደራ እምላችሁ ነገር ቢኖረኝ ትምህርት ቤቱ የራሳችሁ ነው። እንደተባለው ከመንግስት በጀት አይደለም የተሰራው፣ ከውጭ ባገኘሁት ፈንድ ነው የተሰራው እና አደራ ማለት የምወደው እንደ ራሳችሁ አድርጋችሁ እንድትይዙት፣ መስታወት እንዳይሰበር፣ እቃዎች እንዳይበላሹ እና እንደ ራሳችሁ ንብረት አድርጋችሁ በጽዳት እንድትይዙት አደራ ማለት እወዳለሁ። መማር ትልቅ ነገር ነው። ሰው ከተማረ አገር መምራት ይችላል፣ ሰውን መርዳት ይችላል፣ ብዙ ቤተሰብን ማገዝ ይችላል እና ተማሪዎች አደራ ትምህርታችሁን ብቻ ፎከስ አድርጋችሁ ለትምህርታችሁ ጊዜ ሰጥታችሁ እንድትማሩ አደራ ማለት እወዳለሁ።
የትምህርት ቤቱ ወጪም ከውጭ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ አስረድቷል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ አቶ አለማዩ አሰፋ በፕሮግራሙ ላይ እንደተናገሩት የነገ ሀገር ተረካቢ ለማፍራት የትምርት ሚና የጎላ ነው ካሉ በኋላ የኦሮሚያ ትምርት ቢሮም ይፈሰላለ ሁለተኛ ደረጃ ትምርት ቤትን የምርምር ማዕከል ለማድረግ ድጋፍ ያደርጋል ብሏል።
የነገ ተረካቢዎችን አፍርተን እነሱ ደግሞ የሚከተላቸውን ማፍራት እንዲችሉ ሞዴል መሆን እንዲችሉ ሁላችንም የበኩላችንን ስንወጣ ብቻ ነው። ምናልባት በኔ እምነት ይሄንን እንደ ሞዴል አድርገን ሴንተር ኦፍ ኤክሰለንሲ ወይም ደግሞ ሌሎች ትምህርት ቤቶች ሙሉ ነገሮችን እዚህ በማማላት ሌሎች በዙሪያ ያሉ ትምህርት ቤቶች ከዚህ ልምድ የሚቀስሙበት ቲዮሪ ብቻ ሳይሆን በተግባርም የሚማሩበት ክፍል ስላለው ከዚህ ልምድ በመውሰድ ያለውን ነገር የተገኘውን ነገር ደግሞ ስፋፋት መቀጠል አለብን።
ተማሪዎች ትምህርት ቤቱ በቅርበት መገንባቱ እንዳስደስታቸው ለአሜሪካ ድምጽ ተናግረዋል። የተማሪ ወላጆችም የልጆቻቸው ውጣ ወረድ ከመቀነስ በተጨማሪም አቅመ ደካማ የሆኑ ወላጆች ድካምና ሰቀቀን እንደቀነሰላቸው ተናግረዋል።
ይሄ ትምህርት ቤት ሲሰራ ብዙ ችግሮች የነበሩበትና ይሄ ወረዳችን 27 ቀበሌ ያለው ሲሆን 27ቱ ቀበሌ ውስጥ እዚህም የሚጠቀሙ የባለሀብት ልጆች ነበር እዚህ የሚማሩት። ምክንያቱም የቤት ክራይ፣ መከራይ፣ ትራንስፖርት የተለያዩ ችግር የነበረበትና ህብረተሰቡ የተለያዩ ጥያቄ ሲያቀርብ የቆየ ስለሆነ ይህ ትምህርት ቤት ሲሰራ ህዝቡ በደስተኛ የተቀበለ ነው። ምክንያቱም የድሃ ልጆች መማር አልቻሉም ከትራንስፖርት፣ ሁለተኛ እዛ ያለው ክፍል አይደረስም፣ ላይብረሪ፣ የተለያዩ ነገሮች ያልተሟሉ በመሆኑ አንጻር ይህኛው ሲሰራልን በጣም በደስተኛ የተቀበል ነውና
የኢፈሰላለ ትምህርት ቤት የትምህርት ጥራትን ለማረጋገጥ በሚሰራው ስራ ውስጥ የጎላ ሚና አለው ሲሉ መምህራን ተናግረዋል።
ማመድ ሰናይት ከተማ እባላለሁ። የኢፈሰላሌ ሁለተኛ ደረጃ ምክትል ዳይሬክተር ነኝ። እንግዲህ እኔ ይሄ ትምህርት ቤት እዚህ በመሰራቱ በጣም ደስተኛ ነኝ። የተሻለ ትምህርት ቤት ነው። ድሮፕ አውትም ቀንሷል። ብዙ ነገር ረድቶናል እና ይሄን የመሰለ ትምህርት ቤት ስለሰሩልን ምስጋናችን ከልብ ነው። አንድ ተማሪ የምማረው በስታንዳርድ ነው፣ ክፍል ውስጥ ማለት ነው። 40 ተማሪ ነው። ሁለተኛ ሁሉ ነገር የተመቻቸ ነው። ወንበር በበቂ ያላቸው ላይብረሪም ስታንዳርዱን የጠበቀ ነው። ላብራቶሪ አለ፣ የፊዚክስ፣ የኬሚስትሪ፣ የባዮሎጂ የተለያየ ነው። ክሊኒክ አለው። ብዙ ነገር ፋሲሊቲ ስላለው በጣም የተለያየ ነው ብዬ ነው የማስበው።
ከ13.7 ሚሊዮን ብር በላይ ወጪ የተገነባው ትምህርት ቤቱ 800 ተማሪዎች የመቀበል አቅም እንደሚኖረውም ተነግሯል። በአሁኑ ወቅትም 158 ተማሪዎች ተቀብሎ እያስተማረ እንደሚገኝ ነው የታወቀው። ጽህፈት ቤቱ በመላው ሀገሪቱ 20 የሚሆኑ ሁለተኛ ደረጃ ትምህርት ቤቶችን ለማስገንባት አቅዶ እየተንቀሳቀሰ ይገኛል ተብሏል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ አሁን ስርጭታችን የሁለተኛውን አጋማሽ እያገባደደ ነው። በዚህ ክፍል በየሳምንቱ የሚቀርበው ሐኪሙን ይጠይቁ ነው ተከታዩ። ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው ተከታዩ። ሐኪሙን ይጠይቁ የኮሮና ቫይረስ ወረርሽኝ የከሰተውን አሳሳቢነት ይልቁንም አጣዳፊ ስርጭቱ በዓለም ዙሪያ የተለየ ትኩረት መሳቡን ይመለከታል። ከ13 በላይ አገሮች ተሰራጭቷል። እስካሁን በተደረሰው ተከታዩ ውይይት በተካሄደ አንድ ቀን ዕድሜ ውስጥ ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በ60% አሻቅቧል። ከ4500 በላይ ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ሆንግ ኮንግ ከማዕከላዊ ቻይና የሚነሱ ጉዞዎችን አግዳለች። የዓለም ጤና ድርጅት ዓለም አቀፍ ወረርሽኝ በሚል እንዲሰይመውም እየተጠየቀ ነው። በዚህ ልዩ ዝግጅታችን ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳዊት ሰይድ ሲራጅ ናቸው። በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሙን ይጠይቁ እነሆ ለሁለተኛው ዝግጅት ቀርበዋል። ዶክተር ዳዊት ሰይድ ሲራጅ በድጋሚ ተመልሰዋል። አመሰግናለሁ። በቀደመው ሳምንት አንዳንድ ስለ ጥንቃቄ የገለጿቸው ነገሮች እንዳለመታደል ሆኖ ዛሬውን ይሆንም ይመስላል ከሰው ወደ ሰው በቀላሉ የመተላለፍ እድልን ጨምሮ በሽታው ሊከስት የሚችላቸው አደገኛ ጠባዮች የስርጭቱን አዝማሚያና ደረጃ ሊቀይሩት መቻላቸውንም አስረድተው ነበርና ዛሬ ከእጃችን የገቡትን መረጃዎች ሲመረምሩ በተለይ የዚህን ወረርሽኝ ዓለም አቀፍ ስርጭትና አጣዳፊ መዛመት ለመቆጣጠር ሊወሰዱ ከሚገቡ ወሳኝ እርምጃዎች አንጻር እንዴት ይገመግሙታል ዶክተር ዳውድ?
አመሰግናለሁ አሉላ። አንተ እንደተናገርከው በቀደም እንደፈራ ነው አሁን እየመጡ ያሉት ሪፖርቶች። የተባበሩት የዓለም መንግስታት የጤና ክፍልም ከሲዲሲ እንዲሁም የተጓዦችን ጤንነት የሚከታተል ማህበር አለን፣ ኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን የሚባል፣ ህመሙ ከቁጥጥሩ ውጪ ወጥቶ የመተላለፍ አዝማሚያ እንዳያሳይ ነው ትልቁ ነገር። አየህ፣ በቀደምም ስንነጋገር እንደነገርኩ ከአሁን በፊት የተመከሰቱትን ወረርሽኞች መለስ ብሎ ማየት ሁልጊዜ ያስፈልጋል። የትኞቹ ናቸው ከተጠበቀው በላይ ወይም ደግሞ በጣም ብዙ ህብረተሰብ ክፍልን አጥቅተው ብዙ ጉዳት ያደረሱ፣ የትኞቹ ናቸው ደግሞ ተጠርጥረው እዛ ሳይደርሱ የቀሩ ብለህ ስታጠና ሁልጊዜ እንደ መመዘኛ ለእኛ ተላላፊ በሽታ የምንከታተል ሰዎች ወደ 5 የሚሆኑ መስፈርቶች አሉ። ሁልጊዜ የምናያቸው አደገኛነት ወዴት እንደሚያመራ ለመመዘን የሚጠቅሙን እሱንም አይቼ ነው ያለፈው ጊዜ ፍራቻዬን የገለጽኩት ከንት ጋር ስናወራ። እነዚህ ምንድን ናቸው መሰለ? መጀመሪያ ይሄ ህመም በምንድን ነው እየተላለፈ ያለው የሚለው ጥያቄ በጣም ወሳኝ ነው። ምክንያቱ ለምሳሌ አሁን ኢቦላን ካየኸው እንደዛ ያስፈራ እንጂ ደም ካልነካህ አይተላለፍም። ስለሆነ የመተላለፍ አቅሙ በጣም ውስን ነው። የታመመ በሽተኛን ደም መንካት ያስፈልጋል። ይሄ በህመም ግን በአየር ነው የሚተላለፈው። በሳምባ በአየር የሚተላለፉ በሽታዎች በጣም አደገኞች ናቸው። ምክንያቱም ምንም ያልተጠረጠረ ሰው አውቶቡስም ላይ ሊሆን ይችላል፣ ፕሌንም ላይ ሊሆን ይችላል፣ ህዝብ የተሰበሰበበት ቦታ ላይ የመተላለፍ አቅም አለው። ስለሆነ በአየር የሚተላለፍ ህመም ከሁሉም የሚያስፈራን ነው። ስፓኒሽ ፍሉ የምንለው ከመቶ ዓመት በፊት መጥቶ ብዙ ሰዎችን የገደለው እንደዛ ነው። ሁለተኛው ምንድን ነው? ከተጋለጠው ሰው ምን ያህሉ ታመመ የሚለው ደግሞ ኢንፌክቲቪቲ እንለዋለን፣ ወሳኝ ነው። እዚህ ላይ አሁን ለምሳሌ ይሄ ኮሮና ቫይረስ ጥሩ ምንድን ነው ያለን ይመስለኛል። ምክንያቱ ከተጋለጡት ሰዎች ውስጥ ብዙዎቹ እየታመሙ አይመስሉም እና እሱ ጥሩ አዝማሚያ ነው። በዛ ይቀጥል ነው የሚባለው። ምክንያቱ ይሄ አዲስ ህመም ስለሆነ ገና ብዙ ዳታዎች እየተሰበሰቡ ነው ያሉት እና የምንነጋገረው በጣም በተወሰነ ኢንፎርሜሽን ላይ ነው። ግን ኢንፌክቲቪቲ ኦፍ ዘ ቫይረስ የምንለው ይሄ ሁለተኛው ነገር ነው። ሶስተኛው ምንድን ነው? ህመሙ ገና የታመመው ሰው ላይ እየበሰለ እያለ ምልክት እንኳ ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፔሪድ ላይ እያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክት ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው።
እነሱ መታመማቸው ሳይታወቅ ሌላ ሰው ግን
ለሌላ ሰው ሊያስተላልፉ ይችላሉ። ይሄ በጣም አስቸጋሪ ነው። ምክንያቱ ምልክቱ ከሌላቸው ኤርፖርትህም ጠንካራ ሊሆን ይችላል። መፈተሻ መሳሪያህም መመርመሪያህም የመከላከልና የመለየት አይዞሌሽን የምንለው ሁሉ ጥሩ ሊሆን ይችላል። ግን ምልክት ገና ስላላሳዩ ማሳለፍ ከጀመሩ ይሄ አደገኛ ነው። ምክንያቱ ለመከላከልና ለመቆጣጠር በሚደረገው ትግል ላይ ከፍተኛ ቀዳዳ ነው የሚፈጥርበት ያለው። እነዚህ ናቸው ትላልቆቹ በጣም ወሳኝ ምልክቶች የምናያቸው። ህመም አንድ ህመም ሲጀመር አንድ ቦታ ላይ ሲታይ ይሰራጫል ወይ አይሰራጭም ብለን፣ ከዛ በላይ ግን የህመሙን የመጨረሻ ውጤቱን ለማየት ሁለት ነገሮች እንጨምራለን። ምንድን ናቸው እነዚህ? ከታመሙት ውስጥ ምን ያህሎቹ ናቸው የሚሞቱት? ለምሳሌ ኢቦላ መጥፎነቱ እዛ ላይ ነው። ከታመሙት ውስጥ ብዙዎቹ ይሞታሉ። ከ60% እስከ 70% የተያየበት ቦታ አለ። ይሄ ህመም ግን አሁን እንደ ዶክተር ሊጋንግ እንደተናገሩት ከሆነ ወደ 600 ሰው ተነጥሮ ተለይቶ ሆስፒታል ቆይቶ ምንም ሳይሆን ወጣ ካሉ ይሄ ጥሩ ዜና ነው ለኛ። ሌላው የመጨረሻው ምንድን ነው? መድኃኒት አለን ወይ ለመከላከል? ይሄ ነገር ከቁጥጥር ቢወጣና የተለያዩ አገሮች ላይ ቢታይ መድኃኒት አለ ወይ ይህንን የታመሙትን ሰዎች ለይቶ ለማከም የሚያስችል ወይ ደግሞ ያልታመሙትን ለመከላከል የሚያስችል ክትባት አለ ወይ ነው። ለዚህ ለሁለቱ ጥያቄዎች መልሱ የለም ነው። ኮሮና ቫይረስ መድኃኒትም የለውም ክትባትም የለም ላልተያዙት። እና ይህንን ሁሉ ስታይ የኛ አየር መንገድ፣ የሲቪል አቪሽናችን፣ የጤና ጥበቃ ሚኒስትር በጣም ብዙ እየሰሩ እንደሆነ ይገባኛል። እኔ ካለፈው ልምዴ ነው የምነግርህ ያለሁት። ከእነሱ ጋር በነበረን ግንኙነት በኢቦላ ቫይረስ እየሰሩት የነበሩትን ስራ ስላየሁ ነው የምነግርህ ያለሁት። ግን ከዛም የበለጠ መስራት ያስፈልጋል። ምክንያቱም ጥያቄው አነስ ያለች ናት። አሁን ከውሃንግ ፕሮቪንስ የሚመጡትን ተጓዦች ወይ ደግሞ የእኛ አገር ሰዎች ወደዛ ሊጓዙ የሚፈልጉትን ለይቶ ምክሩንም ምርመራውንም ሲገቡ የሚደረገው ለእነዚህ ሰዎች ነው እና ከእነዚህ ውስጥ ህመሙ ያሳየ ምልክት ያለው ለተጠረጠረ ሰው ህመሙ መኖሩን አለመኖሩ እስከሚረጋገጥ ድረስ ለይቶ መከታተል አስፈላጊ ነው ማለት ነው። ካልሆነ አንዴ ከተለቀቀ ያ ሰው ከዛ በኋላ ምን ያህል ሰው ነካ፣ ከዛ ከተነኩት ደግሞ በጣም ከቁጥጥር ውጭ ነው የሚወጣው።
ክትትሉም አዳጋች ነው የሚሆነው ከወጣ በኋላ። ዶክተር ዳውድ ምናልባት በኢትዮጵያ ሁኔታ ውስጥ ፈጠን ብሎ የሚመጡ ቀደም ብሎ ከዘረዘሯቸው አሳሳቢ ሁኔታዎች ጋር መዛመድ ያለባቸውን ጥያቄዎች ላንሳ። አንድ በቀጥታ ከማዕከላዊቱ የቻይና ከተማ ውሃን በሽታው ከተቀሰቀሰበት ቦታ በቀጥታ ወደ ኢትዮጵያ በመምጣት ፋንታ ሌላ አካባቢ ደርሶ የሚመጣ ሰውን ይህ ሰው ቀደም ሲል ወደዛ መጓዙን የሚጠየቅበት መንገድ አለ? በምን መንገድ ቀጥታ ከመጡ በረራዎች ውጭ ያሉትን በተዘዋዋሪ የሚመጡት ምልክቶች አለመታየታቸው ቅድም የገለጿቸው ሁኔታዎች ምን መንገድ አለ? በጤና አጠባበቅ ቁጥጥር ዘዴ አለ ይሄን የሚመለከት?
አዎ፣ ፊት እንዳልኩህ እኔና ተስንነጋገር ይሄ ዲስከሽን ይሄ አሁን እናወራ ያለ ነው የኢትዮጵያ አየር መንገድና የኢትዮጵያ ጤና ጥበቃ ሚኒስቴር ባሉበት ቢሆን እንደዚህ አይነት ጥያቄዎችን በደንብ አርገን እናብላላቸው ነበር። ግን በአጠቃላይ ምንድነው አሁን እየተደረገ ያለው በአለም ደረጃ ይሄ ህመም ወደ 14 ቀን ነው የማስተላለፍ አቅሙ ይለወደ ማንኛውም ሰው ባለፉት 14 ቀናት ውስጥ ውሃንግ ፕሮቪንስን ነክቶ ከነበረ በሌላ ሀገርም ዞሮ ይምጣ ቀጥታም ከዛ ይምጣ ያ ጥያቄ ፕሌን ላይ ያለህ የሚሰጥህ ወረቀት አለ አይደል? እዛ ላይ መጨመር አለበት። የኢትዮጵያ እንዴት ነው እየተደረገ ያለው የሚለውን ስፔሲፊካሊ ተስፋ አደርጋለሁ
ለሚቀጥለው
እንደዚህ ስንነጋገር የአየር መንገድና የጤና ጥበቃ ሚኒስትር ሰዎች ስለሚኖሩ እነሱ የበለጠ ማብራሪያ ይሰጡናል። ነገር ግን ያ ጥያቄ ከሌላ አሁን መጨመር አለበት። ባለፈው 14 ቀን ውስጥ ውሃንግ ፕሮቪንስ ውስጥ ደርሰው የነበሩ ሰዎች ያ 14 ቀኑ ነው አሁን
ቆልፉ ማዛይ መያዣ።
አዎ፣ በዛ ነው ጥያቄው መደረግ ያለበት።
መልካም። ስጋት ብቻ እንዳይሆን ምክንያቱም ማሳሰቡ ከፍተኛ ደረጃ ደርሷል ያ በቀጥታ ምን ነገር ስለነበረበት ተነግሯል። ግን ጥንቃቄን በሚዛን ከመጠበቅ ጋራ ሰዎች ደው የተስፋ ጭላንጭል የሚሰጥ በጥንቃቄና በመሸበር ማከለ ያለው መስመር ለማጥበብ ያህል ነው የሚባል ነገር አለ።
አዎ፣ ሁሉ ጊዜ መቼስ ለጥንቃቄ ደወል መደወልና አላርሚስት ሆነህ ደግሞ ማስደንገጥ ጋር ያለው መስመር በጣም አስቸጋሪ ነው። በደንብ ተደርጎ መያዝ አለበት። አሁን ይሄ ህመም ላይ እንደዚህ ስናወራ ማወቅ ያለበት ጥሩ ነገር ያለው ምንድነው ለሞት የተዳረጉት ቁጥር በጣም ትንሽ ነው። ይሄ በጣም ትልቅ ኮንፈርት ሊሰጠን የሚገባ ነገር ነው። ሁለተኛ ነገር አሁን ለምሳሌ አሁን ዛሬውኑ አሁን ሪፖርት የወጣ ነበር ከኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን ማህበር አለን እኛ የዓለም ተጓዦችን ጤና የምንከታተልበት ድርጅት እና በአየር በረራ የትኞቹ ከተሞች ናቸው የትኞቹ አገሮች ናቸው በብዛት ከውሃንግ ፕሮቪንስ ሰው የሚቀበሉት የሚለው 50 ከተሞች ተዘርዝረዋል። ከ50ዎቹ ውስጥ ለምሳሌ ኢትዮጵያ የለችበት ነው።
ከዶክተር ዳውድ ሲራጅ ጋር የጀመርነው ውይይት አድማጮች በየወቅቱ ይቀርባል፣ አላለቀም። አሳሳቢ አነጋጋሪና የጥንቃቄ መረጃዎችን ጨምሮ የኢትዮጵያን አየር መንገድና ጤና ጥበቃን እንዲሁም ሌሎች የሚመለከታቸውን ጋብዘን ማወያየቱን እንቀጥላለን። አሁን የማጠቃለያ ዜናውን ከአዳነች ፍሳዬ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእስራኤልንና የፍልስጤማውያንን ችግር ስለመፍታት ጉዳይ ያላቸውን እቅድ ዛሬ ይፋ አደረጉ። እቅዱ የፍልስጤም ሀገር እንዲፈጠር ጥሪ ያደርጋል። ይህ ለፍልስጤማውያን ቁልፍ ጥያቄ ነው። እስራኤልንና የፍልስጤማውያንን ችግር ለመፍታት የሁለት ሀገሮች መፍትሄ እንዲመጣ ነበር የፍልስጤማውያን መሪዎች ሲጠይቁ የነበሩት። ትራምፕ ዛሬ ዋይት ሀውስ ሆነው ሲናገሩ ይህ ከዚህ በፊት ያልታየ ጉልህ ቦታ የሚሰጠው ክስተት ነው ብለዋል። ሌላ ብዙ ዝርዝር አልተገለጸም። ነገር ግን እቅዱ የፍልስጤማውያን የሚቆጣጠሩት ግዛት እንዲጨምር ያደርጋል። በሌላ በኩል ግን እስራኤል በምዕራብ ዳርቻ ለነበራቸው ለመሰረተችው ሰፈራ እውቅና ይሰጣል። ፍልስጤማውያን ይህን ይቃወማሉ። የትግራይ ክልል ምክር ቤት አዲስ ወረዳዎች አደረጃጀት አዋጅ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ መቋቋም የስራ ሪፖርት ሰምቶ አጽድቋል። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከ12 ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። የምዕራብ አፍሪቃዊቱ ሀገር ቡርኪና ፋሶ ባለስልጣኖች በገለጹት መሰረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት 30 ሰዎች ተገድለዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከስርጭት መሐንዲሱና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦች ጋር አሰናበታለሁ። ትግርኛ ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ። Thank you.
كاب 4 4 فرقان ويكع كاب 10 10 فرقان 10 9